ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ በቀጥታ መከታተል ይቻላል።
ተመስልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ጥር 29 ቀን 2014 ዓ.ም ምረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
እሁድ ጥር 29 ቀን 796 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ?
በዛሬ እሁድ ምሽት ዝግጅታችን በአሳለፍነው ሳምንት በፍኖተ ዴሞክራሲ ተላልፈው የነበሩ የፍኖተ ዴሞክራሲ ካተታዎችን በድጋሚ እናቀርባለን። ከዛ በፊት ግን ራሱን ብልጽግና ብሎ የሚጠራው ዘረኛው የኦነግ ኦህዴድ ጥምር አገዛዝ ፋኖን ትጥቅ ለማስፈታትና ለወያኔ የሚያደርገውን ስውር ድጋፍ በማውገዝ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ጥር 26 ቀን ሐሙስ ያወጣውን መግለጫ በድጋሚ እናቀርባለን። በቅድሚያ የምክክር ኮሚሽን ተብየው ምልምሎች መታወቃቸው የጉዳዩን ቧልትነት ማጋለጡ ታውቋል። የዘረኛ አገዛዝ ድፍን አገርን ለማሞኘትና የስልጣን ገመዱን ለማራዘም የምክክር ኮሚሽን የተሰኘ የሀገር ሀብት ማባከኛና ማዘረፊያ ቡድን ማቋቋሙ መነጋገሪያ ሆኖ ሰንብቷል። ከ42ቱ የኮሚሽኑ አባላት 12ቱ የፕሮፌሰርነት ማዕረግ ያላቸው ሲሆኑ ቀሪዎቹ ዶክተሮች፣ ኢንጂነሮች፣ በፋሽስቱ ደርግ ዘመን ንጹሃንን የገደሉ ቀሪዎቹ የፋሽስቱ ወያኔን ያገለገሉና በቀንደኛ ዘረኝነት በህዝብ የሚጠሉና ህዝባዊ ፍርድ መቅረብ የነበረባቸው መሆኑ ታውቋል። ከነዚህ ውስጥ በተለያዩ ወቅቶች ያፓን ከርተው ለደርግና ለወያኔ ያድረው በህዝብና በሀገር ላይ በፈጸሙት ግፍ ለፍርድ መቅረብ ሲገባቸው ያገዛዙ መካሪ ዘካሪ ሆነው መሰየማቸው የዘረኛውን አገዛዝ ዝቅጠት የሚያሳይ መሆኑን በርካቶች ተናግረዋል። ከነዚህ ውስጥ ባሏ ብርሃነ መስቀል ጋር ኢሃፓን ከርታ ብዙ ኢሃፓ አባላትን አጋልጣ በደርግ ያስገደለችውና በኋላም ለዘረኛው ወያኔ ያደረችው ታደለች የመይሶን መሪ የነበረውና በቀይ ሽብር ወንጀል ለፍርድ ሊቀርብ የሚገባው አንዳርጋቸው አሰግድ በፍኖተ ሰላም ለደርግ አድሮ መምህራንን ያታሰረውና ያስገደለው ባየይማ እና መሰሎቻቸው የተካተቱበት መሆኑ የተወለገ በመርገፍ ላይ የሚገኘውን ብልግና ሚል መጠሪያ የተለጠፈበትን ግፈኛ አገዛዝ እየተንደፋደፈ ካለበት አፈር ለማንሳትና ዘረኝነቱን በከፋና በከረረ ሁኔታ እንዲቀጥል ከማጠናከር ባለፈ ለህዝብና ለሀገር የሚተርፍ አንዳች ፋይዳ እንደማይኖረው ከወዲሁ ግልጽ ሆኗል። ዘረኛው የኦነግ ኦዴፓ ግዛት የጥፋት ኢላማውን በአማራና በተዋህዶ ቤተክርስቲያን ማድረጉን በጽሑፍ ካሰፈረው በላይ ለሶስት ዓመታት በተከታታይ ካደረሳቸው ውርጅብኞች መገንዘብ ይቻላል። በርካታ አብያተ ክርስቲያናት በእሳት ነደዋል፣ በከባድ መሳሪያ ፈርሰዋል፣ ካህናት ታርደዋል፣ ዲያቆናት ቆስለዋል፣ መነኮሳት ተሰደዋል። ወያኔ ታላቅ ገዳም የሆነውን ዋልድባን ወሮ መናንያን መነኮሳትን በጥይትና በስለት ገድሏል፣ እናት መነኮሳትን አንገላቷል፣ ደፍሯል። ግን አንዴም በኦዴፓ ድርጊቱ ሲወገዝ አለመደመጡ በተዘዋዋሪ የድርጊቱ ተባባሪ እንደሚያደርገው በርካቶች ያስረዳሉ። ኦነግ ኦዴፓ በሻሸመኔ፣ ባሩሲ፣ በወለጋ የተዋህዶ ምዕመናንን እንደ ከብት እየታረዱ ተጨፍጭፈው ተገለው ታርደው የሰራ አካላቸው ተቆራርጦ ለእሳት ነበልባል ተቃጥለው ቤቶቻቸው እየተለኮሱ ነደው በተዋህዶ አማኝነታቸው ይሸሸጉበት አጥተው በጥጥቅ ጨለማ በሽሽት ሲደናበሩ ባውሬ በተበሉበት ሴት ተማሪዎች ታፍነው ደብዛቸው በጠፋበት አንድም ወንጀለኛ ለፍርድ አለመቅረቡ ኦዴፓ የተባለው አገዛዝ በቀጥታም በተዘዋዋሪም ተዋህዶ ላይ የክተት ዘመቻ ለመጥራቱ አይነተኛ ማስረጃ መሆኑን በርካቶች በቁጭት ሲናገሩ ተደምጠዋል። ዘንድሮ የተከሰተው ረሃብ በአርባ ዓመታት ከተከሰቱት እጅግ የከፋ ሊሆን እንደሚችል ተነገረ። አድማሱን እያሰፋ በመሄድ ላይ የሚገኘው ረሃብ እስካሁን ከተለያዩ ምንጮች ከተገኘው መረጃ መገንዘብ የተቻለው ከ300,000 በላይ ከብቶችን መግደሉን ነው። በኦጋዴንና በአካባቢው ከአርባ ዓመታት በላይ ታይቶ የማይታወቅ የረሃብ አደጋ መከሰቱን የአካባቢው ሽማግሌዎች ሲያስረዱ ተደምጠዋል። ለዚህ ምክንያት የሆኑት ቢያንስ ለሁለት ተከታታይ ዓመታት የዝናብ መጠን በመቀነሱና በአንዳንድ አካባቢዎች ጭርሱኑ ባለመጣሉና የነበሩት የውሃ ጉድጓዶች ጠረጋ ባለማካሄዱ መከሰቱን ዓለም አቀፍ የእርዳታ አቅራቢ ድርጅቶች ካጠናቀሩት መገንዘብ ተችሏል። የዘንድሮው ረሃብ ከኦጋዴን አካባቢ በተጨማሪ የሐረርጌ ቆላማ፣ በቦረናና በባሌ ቆላማ አካባቢዎች ከኮንሶ እስከ አመርባኮ እየከፋ መሄዱ አስጨናቂ ሆኗል። በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ የተሰጠ መግለጫ ጥር 25 ቀን 2014 ዓመተ ምህረት የሀገርን ደጀን ኃይል ትጥቅ ለማስፈታት የሚደረገው መሯሯጥ መቆም አለበት። ኢህአዴግና ብልጽግና፣ ኦህዴድና ኦዴፓ እንዲሁም ብአዴንና አዴፓ ምንም ልዩነት የሌላቸው ስልቻ ቀልቀሎ ቀልቀሎ ስልቻዎች እንደሆኑ ኢህአፓ ደጋግሞ መግለጹ ይታወቃል። አሸባሪው የወያኔ ቡድን ገና ቀብሩ ባልተጠናቀቀበት እንዲያውም ከባድ ሽንፈት የገጠመውን ታጣቂ ኃይሉን አሰባስቦ በአፋር፣ በወልቃይት፣ በጠለምትና በራያም ህዝብ እየገደለና እያፈናቀለ ንብረት እየዘረፈና እያወደመ በቀጠለበት ሁኔታ ቀደም ብሎ የሽብር ቡድኑን ድባቅ ተመትቶ እንዲያፈገፍግ በተደረጉት ፍልሚያዎች ከፍተኛ አስተዋጽኦ ያደረገውን የፋኖን ህዝባዊ ኃይል ኢ መደበኛ አደረጃጀት ነው በሚል ሽፋን ትጥቁን ለማስፈታትና ለመበታተን በአገዛዙ በኩል የተደረገው ውሳኔ በከፍተኛ ደረጃ የሚወገዝ ወንጀል ነው። ይህርምጃ አገዛዙ በወገንና በአገር ላይ ያለውን ንቀትና ጭካኔ እስከምን ድረስ የዘለቀ መሆኑን የሚጠቁም ሲሆን ህዝብን በቋንቋና በዘር ከፋፍሎ የስልጣን ዘመኑን ለማራዘም የሸረበው ሴራ መሆኑን ያሳያል። የተዳከመው የወያኔ ቡድን ህልውና ኖሮት መቆየቱ የስልጣን እድሜን ያራዝምልኛል ብሎ የሚያምነው የብልጽግና አገዛዝ ፋኖን ትጥቅ ለማስፈታት የወሰነው ለወያኔ ቡድን የህልውና ስጋት እንዳይሆን ነው ቢባል ከእውነት የራቀ አይሆንም። የወያኔ ቡድን ቀደም ብሎ ከወረራቸው ቦታዎች ድባቅ ተመትቶ ሲያፈገብቅ ጨርሶ ሊወድም የሚችልበትን አጋጣሚ ለማሰናከል የወገን ኃይል ወደ ትግራይ እንዳይገባ የተደረገበት ውሳኔ፣ የወያኔ ቀንደኛ መሪዎች እነ ስብሐት ነጋ በህገወጥ መንገድ የተፈቱበት ሁኔታ፣ እንዲሁም በአሁን ወቅት በጀርባ ከወያኔ ጋር የሚካሄዱት ድርድሮች ፋኖን ትጥቅ ከማስፈታትና ከመበታተን ሴራ ጋር አብረው የሚሄዱ ናቸው። ህዝብን በተለይም አማራውን ትጥቅ ለማስፈታትም ሆነ እንዳይታጠቅ የማድረግ እንቅስቃሴ አሁን የተጀመረ አይደለም። የወያኔ ኢህአዴግ አገዛዝ ስልጣን ላይ በነበረበት ወቅት በስፋት ሲያካሂደው የነበረ ተግባር ሲሆን ዋና ዓላማው በጸረ ህዝብ፣ በጸረ አንድነትና ብሎም በጸረ አማራነት የተመሰረተውን ህገ መንግስት ተብየውን አስጠብቆ ስልጣን ለማደላደል እንደሆነ መገንዘቡ ተገቢ ነው። አሸባሪው የወያኔ ቡድን በሰሜን እስ የሰነዘረውን ጥቃትና እንዲሁም በአማራና በአፋር አካባቢዎች ያካሄዳቸው ወረራዎች ለመቋቋምና ለመቀልበስ በተደረጉት እንቅስቃሴዎች ላይ የታየው የህዝብ አንድነት፣ ትብብርና ፍቅር ከመቼውም ጊዜ በላይ ጎልቶ የወጣ ሲሆን በአሁን ወቅት የፋኖን ኃይል ትጥቅ ለማስፈታትም ሆነ ከወያኔ ጋር በድርድር ለመሞዳሞድ በአገዛዙ በኩል እየተጠነሰሱ ያሉት ሴራዎች ይህንን የህዝብ አንድነትና ትብብር ለማክሸፍ መሆኑ በገሃድ የሚታይ ነው። አሸባሪው የወያኔ ቡድን በሰሜንና በደቡብ ጎንደር፣ በወሎ፣ በሰሜን ሸዋና በአፋር መጠነ ሰፊ ወረራ አካሂዶ ዜጎችን በመጨፍጨፍ አስገድዶ በመድፈርና በማሰቃየት የህዝብን ንብረትና አገልግሎት ተቋማትን በማውደም ለሚሊዮን የሚቆጠረውን ዜጋ ከቀየው በማፈናቀል ወደ መሃገል አገር ገስግሶ ደብረሲን አካባቢ መድረሱ ይታወቃል። የወታደሩ ክፍል ያዘለቀቅ በሚል ሁኔታ የወያኔን ጥቃት በመከታቀቶት የእርዳታ ጥሪ ሲያደርግ በፋኖ ስም የተደራጁት ልዩ ልዩ ኃይላት ጥሪውን ተቀብለውና በጦር ሜዳ ተገኝተው ጎላ ያለ አስተዋጽኦ ማድረጋቸው ይታወቃል። ለአገር ሉዓላዊነትና ለህዝብ አንድነት ከፍተኛ መስዋዕትነት የከፈለውን የፋኖን ኃይል ትጥቅ ለማስፈታትም ሆነ ለመበታተን በአገዛዙ የተደረሰበት ውሳኔ የህዝብ ተቀባይነት የለውም። በአሁን ወቅትም ፋኖን ትጥቅ የማስፈታትና የመበታተን ውሳኔ በተለያዩ አካባቢዎች በኦሮሚያ ብልጽግና ባለስልጣናት ከፍተኛ ትብብርና ድጋፍ የሚንቀሳቀሰው የአሸባሪው የኦነግ ሸኔ ቡድን በአማራ ተወላጆች ላይ የሚያካሂደውን ግድያ፣ የንብረት ዘረፋና ማፈናቀል በከፍተኛ ደረጃ አጠናክሮ በቀጠለበት ሁኔታ ነው። ለኦነግ ሸኔም ሆነ ለወያኔ ቡድን የስጋት ምንጭ የሆነውን የፋኖን ኃይል በአስቸኳይ ትጥቅ ማስፈታት በኦዴድ አንጃ የሚመራው የብልጽግና አመራር አስፈላጊ ሆኖ አግኝቶታል። የአባ ዘረኛውና አምባገነኑ የብልጽግና አገዛዝ ፋኖን ትጥቅ ለማስፈታት የወሰነውን ውሳኔ በጽኑ እያወገዘ ኢትዮጵያውያን ድርጊቱን እንዲያወግዙና ውሳኔውን ተግባራዊ እንዳይሆን ትግላቸውን እንዲያስተባብሩ ጥሪውን ያስተላልፋል። በፋኖ አደረጃጀት ተደራጅተው የኢትዮጵያን ህልውና ያስጠበቁ ጀግኖች ትጥቃቸውን እንዳይፈቱ በጥብቅ ያሳስባል። ኢህአፓ በልዩ ልዩ ምክንያቶች በህዝባችን ላይ የሚደርሱት ችግሮች እንዲያከትሙ ለማድረግ ለስርዓት ለውጥ የሚካሄደውን ትግል የሚቀጥል መሆኑን እያረጋገጠ ምንጊዜም ከሚታገለው ህዝብ ጎን የሚቆም መሆኑን ይገልጻል። የአገር በታኙ ስርዓት ሳበቃ ህዝብ ትጥቁን አይፈታም። የህዝብ ትግል ምንጊዜም አቸናፊ ነው። የሐሙስ ጥር 26 ቀን 2014 ዓመተ ምህረት የፍኖተ ዲሞክራሲ ሀተታ ዋይ ሚውስ ጆሶው አራፋ ይጨብጣል። ኮሎኔሉ አራፋም ቀጠማም እየጨበጠ ነው። እናው ቀዋለን የሚሉት በደመነፍስ እንጂ የህብሪተኛ ቀውስ ውስጥ መዘፈቁንም ገና አልተረዳም ይላሉ። በወንጀሉ ግን ጥርሱን ነክሶ ቀጥሎ ይገኛል። ከህዝብ ጀርባ ለባድሜ ጦርነት ያበቃውንና እስከ 100 ሺህ ወገን ያልደቀበትን መሬት አስረክቦ ዛሬ ደግሞ እንደገና ከህዝብ እይታ ደብቆ ፓርላማ የተባለውን በረት ዘግቶ ከወያኔ ጋር ድርድርን ጀምሯል። ወያኔዎቹ እንዳጋለጡት ከሆነ ድርድሩ በአስታራቂ በኩል ተጀምሮ ወዲያ ወዲሁ ጠፏል። በኢትዮጵያ ጉዳይ ጣልቃ ገብታ ብዙ ጉዳት እያደረሰች ያለችው የአረብ ኤሚሬት መሪዎች ጋር ሄዶ ኮሎኔሉ ባሳፋሪ ደረጃ ሲቅለሰለስ የታየው አለ ምክንያት አይደለም ተብሏል። በተያያዘ ዜና ግን የሰገደለት ሳውዲ አረቢያም አሁንም በእስር ብዙ ዜጎቻችንን አግቶ እያሰቃየ መሆኑ መረሳት የለበትም። ጌታቸው ረዳ የተባለው የወያኔ ወናፍ ናይሮቢ ገብቶ ከኮሎኔሉ ወኪሎች ጋር ንግግር ጀምሯል የተባለውም ቸል የሚባል አይደለም። በናይሮቢ የዘረኞቹ አምባሳደር ቀደምም ወያኔ የነበረና ግብረስየልን ፈጽሟል ተብሎ የተከሰሰ የኮሎኔሉ መጋዣ ሩብሳው ነው። ወጣም ወረደም ምስጢር ያሉት ገና ሳይሉትም ስለሚጋለጥባቸው ከወያኔ ጋር ማንሾካሾክ መጀመራቸው ሊደበቅ የሚችል አይደለም። ሁሉም ለስልጣን ሲበቁ እንቁልልጭ ልፈፋላቸው። ይህም ተጋልጦ ሐሰትነቱ ከረከሰ በኋላ አዲስ ነኝ ባዩ እንደገና ሲተርከው አምኖ መወናበድ ግን አማኙን የሚያስወግዝ መሆኑ አልቀረም። መንግስቱም ወያኔም በኦጋዴን የጋዝ ክምችት የዘይት ድፍድፍ መገኘቱን አብስረውን ነበር። መንግስቱማ እንደ ሳውዲም ሳይትረፈረፍ እንደ ጋቦንም ሳይንስ በቂ የቤንዚን ክምችት ተገኝቷል በሚል በናይሮቢ ኤምባሲ አዳራሽ የተሰበሰቡ ኢትዮጵያውያንን አመርቅኖ በጭብጨባ ምስጋናን ተቀብሎ እንደነበር እስካሁን ይነገራል። የጋዝም የቤንዚንም ሊወጣ የቻለ ክምችት ግን እስካሁን ደብዛውም አልታየም። በተስፋ የሚኖር በሚኞት ይሞታል አለ አርመን ይባል እንደነበረው ሁሉም ተስፈኛ ዶላር እየከነፈ ሲኪሱ ሲገባ እየታየው ተሞኝቶ ከርሟል። ወያኔና ኮሎኔሉ ደግሞ በመታቱ ቤንዚን ላይ አላልቅ ያለ የአባይ ግድብ ጨምረውበት ብዙዎችን ባጉል ተስፋ ያናውዛሉ። የአባይ ግድብ ሊያልቅ ደረሰ ስንባል ያወቁ ደግሞ ውሸት ነው ሲሉን አመታት አለፉ። በመሃል ወያኔ የህዝብ ጠላትነቱን ካባ ለግብጽ አልብሶ ማን ሊነካን ብሎ ፎካሪውና ወያኔን ደግፎ ግብጽን አውጋዡ በዛ። ዋና ጠላት የግድብ ሰሪ አርበኛ መስሎ ተዘፈነለት። በዚህ በኩል የቀረውን ጠጅ ሊጨልጥ ደግሞ አቆብቁቦ ያለው የኮሎኔሉ አገዛዝ ነው። በኢትዮጵያ እስካሁን ያሉ ግድቦችና እየተሰራ ያለው ግልገል ጊቤ 4 ለኢትዮጵያ የመብራት ኃይል ፍጆታ በቂ ኃይል ያመነጫሉ። ተቃውሞ ከወደ ኬንያ እንዳይመጣ በሚል ተልካሻ ምክንያት ግልገል ጊቤ 4 ሌላ ስም እንደተሰጠው አይዘነጋም። የግድብ ሰሪው ኩባንያ የግንባታውን ኮንትራክት አለጨረታ ሲያሸንፍ እንደቆየ ሁሉ ላዜብ ጎላ በትግራይ ዘመናዊ ሆስፒታል ሰርቶ በጉቦ መልክ እንደሰጣት ሁሉ ለኮሎኔሉም ባለስልጣኖች ብዙ ሚሊዮን በእጅ ብሎ ተቋርጦ የነበረውን የግድብ ሥራ እንደጀመረ ታውቋል። የኩባንያው ጣሊያን ባለቤት ዋና ሥራው በኢትዮጵያ ሲሆን ባለ 1 ቢሊዮን 7 ሚሊዮን ዶላር የግል ሀብት ሊያካብትም መቻሉ ተነግሯል። የግድቡ ተሰርቶ ማለቅ እንዳለ ሆኖ የግድቡን ውሃ ኢትዮጵያ ለእርሻ እንደማትጠቀም መለስ ከግብጹ ሙባረክ ፈርሞ አረጋግጦለታል። ግድቡ የሚሰራበት የጉባ አካባቢ ምንም እንኳ በደርግ ጊዜ በኢሃፓ ሰራዊት ቁጥጥር ስር የነበረ ቢሆንም ወያኔ በሚኒሻንጉል ያካለለውን ኮሎኔሉ የወለጋ ግዛት የኦሮሚያ ነው ብሎታል። የዚህን አንደምታ ማጤን የኢትዮጵያውያን ሁሉ ግዴታ ነው። ህዝብ ንብረቱን ገቢውን የተዘረፈበት በመጨረሻ ኢትዮጵያ ለምትባል አገር ጥቅም መዋሉ አሁንም አጠራጣሪ ነው። ነገን ስንቃኝና ይሆናል የምንለውን ስንገምት በተስፋና ባጉል ምኞት ሳይሆን ደረቅና ጠጣር ሐቅን መሰረት ባደረገ መንገድ መሆን አለበት። የኮሎኔሉም ኢትዮጵያዊነት እንዲሁ የምባይ ካብ ነው። እሱ ጸረ አማራ ጸረ ኢትዮጵያ የኦሮሞ ዘረኛ ነው። ከአማራው ጋር ቁርጥ ቀን ቀጠረው ደርሷልና ተዘጋጅቷል። ከወያኔም መግባባቱ የግድ የህልውናውም ጉዳይ ነው። ፋኖና ህዝባዊ ኃይል የተባሉትንም ሊያከሽፉ ሊያጠፉ ጥረታቸው በይፋም በሚስጥርም ተፋፍሟል። በዚህ ላይ ነው እንግዲህ በደፈናው ዳያስፖራ በሚል ካባ ተከናንቦ ለኮሎኔሉ ሰጋጅ ተገዥ የሆነው አድርባይ ቡድን ኢትዮጵያን እየጎዳ ያለው። የኮሎኔሉ ደጋፊ ተቋሞችን በጥብቅ ማዕቀብ እናፍርሳቸው። ህዝባዊ አድማ ሰለባ ያድርጋቸው ከተዘጋጀው ዘረኛ ዘመቻ አገርን እንከላከል ድል ለኢትዮጵያ ህዝብ አንድነት ትግል ዘረኝነት በትግላችን ይውደም የሰኞ ጥር 23 ቀን 2014 ዓመተ ምህረት የፍኖተ ዲሞክራሲ ሀተታ ድል ያመልጣል ቢቆጩም አይመጣም ታሪክ ይህን ያረጋግጣል በየካቲት 66 የድርጅትና ዝግጅት ያንድነትና ስምረት አቅማችን አንሶ መኮንኖች ድላችንን ቀሙን ፋሽስቱ መንግስቱ ለስልጣን በቅቶ ደም በደም አደረገን ፍርሃት መጥፎነውና ባካሄደው አረመኔ ሽብር ቀስሙ የተሸበረው ተንበርክቆ ተገዛለት ለሀገር ብለው ከባድ መስዋዕትነት የከፈሉትን እነ ኢያፓን እንዲያውም መወንጀል መክሰስ ሰፍኖ ለወያኔ የትግራይ ተምቾች በአሜሪካ ገንዘብ እየተዋጣ ሀገርን ለፋሽስት ወገንን ለዘረኛ ማስረከቡ ጋድ ሆነ በየካቲት ድል ተቀማን 17 ዓመት አረመኔው አገዛዝ ጨፈረብን ብዙ መስዋዕትነት ተከፍሎ ሊወገድ ሲልም ለጠላት ወያኔ ማጨብጨቡ ገኖ የህዝብ ድል ሊሆን የሚገባውን የወያኔ ድል አደረግንላቸው ቢቆጨንም ብንደማም 27 ዓመት ጨፈሩብንና ኢትዮጵያን ለጥፋት ጋረዷት የህዝብ ጸረ ወያኔ ትግል ወደ ድል ሲያመራም ትግሎችን በብሔር ከፋፍለው ቄሮ ብለው የኦሮሞን ህዝብ ትግልም አጥበውና አቆላሽተው በአሜሪካና ረቦች እርዳታ ስር ነቀል ለውጥን አግደው ግዳይን በቶሎ ሳተክተው ዘረኛውን የወያኔ ኮሎኔል ስርዓት አመጡብን ይህንንም አውሬ አገዛዝ ልናሽ ቀነጥር ስንጥር ለኮሎኔሉ ጫማ ሳሚዎችን አበራክተው የህዝብን ድል ባጭር እየቀጩ ይኸው አስቀጥለውብናል የህዝብ መራራ መስዋዕትነትም እንዳስለቀሰን አለ ወያኔ ተጠራርጎ እንዳይወገድ እንቅፋት የሆነው የኦሮሞ ዘረኛ አገዛዝና ኮሎኔሉ ናቸው አሜሪካም እንዲሁ ከወያኔ ጎን ያው እንደ ድሮ ቆማለች በግሃድ ፋኖና ህዝባዊ ኃይሉን ሊያጠፋ እየሰራ ያለው በአዲስ አበባ የከተመው ዘረኛ አገዛዝ ነው አማራውን አፋሩን ሁሉን ለወያኔ ጥቃት አጋልጧል ወያኔ እያገገመ ተመልሶ ህዝብን ያጠቃ ዘንድ በሁሉም መስክ ረድቶታል ይኸው ወያኔ የአፋርን ህዝብ ለመጨረስ በስፋት በመንቀሳቀስ ላይ ሲሆን አማራ ፍጅቱንም ጋብ አላደረገም ለማንም ባለህሊናና ከርሳደር ዜጋ ግልጽ የሆነው ወያኔን ለማውደም አዲስ አበባ የከተመውን ዘረኛ ኮሎኔሉን አገዛዝ ማውደም አስፈላጊ እንደሆነ ነው ይህ አገዛዝ ለሀገር ለህዝብ ይቆማል ብለው አስበው የነበሩ ኮሎኔሉም በርግጥ ሲዘምት የታያቸውና ለአሜሪካና ኮሎኔሉ አማካሪዎች ድንግርግር ሰለባ የሆኑ ሁሉ ዛሬ እየነቁ ናቸው ኮሎኔሉ መለያው ጸረ ኢትዮጵያነት መሆኑን በአቋሙም በድርጊቱም ራሱ አሳይቷቸዋል በሃይማኖትና ታሪካዊ ሰንደቅ ዓላማ ላይ ዘመቻው ግቡ ኢትዮጵያን እንዳገር አፍርሶ በኦሮሚያ ለመተካት መሆኑን ሊደብቅ አልቻለም አሜሪካ በሰንደቅ ዓላማዋ ላይ የኮከቦችን ቁጥር ጨመረች እንጂ ኮሎኔሉን ተቀባጠረው ሰንደቅ ዓላማ አልቀየረችም። እድሜ ለኢትዮጵያ ስንት የተማረ ዜጋ ባለበት ለሰንደቅ ዓላማችን ስንዘምር ያደግ ሞተን ሳናልቅ ይጥራዝ ነጠቅ ኮሎኔል ውሸት እየደረሰና ከኔም በላይ አዋቂ ላሳር ሲለን በተደጋጋሚ መጣሩ የሚያስገርም ነው። ኮሎኔሉ ታሪካ ላዋቂ መሆኑን ነጋጠባ ቀጀቱን ሀቅ ብሎ ሲያቀርብ ያኖሊ ሃውልት አሰሪ ኮሚቴ አባል ሲሆን ነያፋና ማይሶን በቸና ሸ ተጋጭ ብሎ የህዝብን ትግል ሲያንቋሽሽ ያረጋገጠ ነው። የኢትዮጵያን ሰንደቅ ዓላማ ተራጨርቅ ብሎ ጭራሹን ሊያስወግደው ወያኔ ሞክሮ ሳይሆንለት ሲቀር የሰይጣን ምልክቱን በሰንደቃችን ላይ ለጥፎ በጥፋት ጎዳናው ተፍጨርጭሯል። ኮሎኔሉ ይህን ቡትቶና የኦነግን ብትክትክ ባንዲራ ብሎ ሲቀበል የኢትዮጵያን ታሪካዊ ሰንደቅ ግን ሊያጠፋ እየሞከረ ነው። ለዚህም ነው ደጋግመን ይህን የወያኔ ባንዲራ አቃጥሉ እንጂ አታውለብልቡ ስንል የቆየ ነው። በኢትዮጵያ እስካሁን የሚሰራው የአብዛኛው ህዝብ መገናኛ ቋንቋ አማርኛ ነው። የአብዛኛው ህዝብ ሁለት ሃይማኖቶች ተዋህዶና እስልምና ናቸው። ሰንደቅ ዓላማችን ደግሞ አረንጓዴ ቢጫ ቀይ ናት። ሐቁ ይህ ነው። ይህን ሐቅ ማለትም ኢትዮጵያን እንዳገር ልናስከብር የቻልነውና የምንችለውም በአንድነት ለውድ አገራችን ስንቆም ስንሰዋላት ነው። በመከፋፈል ለውስጥም ለውጭም ጠላት ተቀምን እንጂ ያገኘነው ጥቅም የለም። ወያኔና ዘረኞቹ ከፋፍለው ሊያጠቁን ሲነሱ ሰለባቸው መሆን የለብንም። የአማራው ፋኖና ህዝባዊ ኃይል በአሁኑ ጊዜ በአፋር ምድር ተገኝቶ ወያኔን እየተዋደቀ ካለው ጀግናው የአፋር ህዝብ ጎን መቆም መታገል አለበት። ነግበኔን ከመጠበቅ ቀድሞ ጠላትን በጋራ ማጥቃትና በጋራው ወያኔን አሳዶ ማጥፋት ግዴታ ነው። መፍትሄው ይህ ብቻም ነው። ህዝባዊ ኃይሎችና ፋኖች በኢትዮጵያ ሰንደቅ ዙሪያ ተሰባስበው ጸረ ወያኔውን ወሳኝ ጦርነት ማካሄድ አለባቸው። ተበታትነን ተዳክመን ለዘረኛ ተኩላና ጅብ በተናጠል ሰለባ መሆን የለብንም። የህዝብ ኃይሎች ተረዳዱ፣ ተባበሩ፣ ወያኔን ረብት ሳትሰጡ አሳዳችሁ አውድሙ፣ የአድርባዮችን መንጋ ከህዝብ ጎን አርቆ። ድል ለኢትዮጵያና አንድነቷ። ቀፎ ተደማሪ ከአንሙት ከለንደን። አባዥም ማካፋይ ቀናሽም ደማሪ አመንዝራ ቁጥር የሂሳብ ኮማሪ የባዶዎቹ ሊቅ ዜሮ ፊታውራሪ ህልው ያደረገው የሱ ተፈጣሪ ቅልቅል ግብስብስ የምንም ተሰሪ አባቱን ቀባሪ ከአባቱ ገዳይ ጋር እናቱን ቸርቻሪ ላተረፈው ዋጋ ለደስታው አዛኝ ላዘኑ ጨፋሪ ቋሚነት የሌለው መርህ አመንዛሪ ጋባዡም ተጋባዥ ጠሪሁም ተጠሪ በጉ አስተናጋጅ ተኩላ አስተናባሪ ግምጃ ቤት ጅብ ሆኖ እስስት ዘማሪ ግንጥ ስትጨፍር እባብ ዜማ መሪ የመንጋ ጥርቅም አልቦ ተደማሪ ራሱን ለሆዱ ራሱን ገባሪ ደሙን የሚጠጣ ሥጋውን መታሪ የእንግዴ እንግዴ ልጅ ትውልድ አሳፋሪ ህሊናውን ሻጭ ነው ለፍኝ ፍርፋሪ የግም ጫማ ንጣፍ ቀፎ ተደማሪ የምጥሽን ውጤት አሃዝ ስትቆጥሪ ስንት ልጆች ወለድሽ ስንትስ አስወረደሽ ኢትዮጵያ መስክሪ ታሪክ ነው ጠያቂሽ ለታሪክ መስክሪ። የረቡዕ ጥር 25 ቀን 2014 ዓ.ም የፍኖተ ዴሞክራሲ ሐተታ አይን ካላዩበት ግንባር ነው። መፈንቅለ መንግስት የጃዙር ቀኝ ገዢዎች የአሜሪካ አይነታና ህገወጥ መሳሪያ ሆኖ የቆየ ነው። ከኢራን እስከ ጋና፣ ከሊባኖን እስከ ጓቴማላ፣ ከቪየትናም እስከ ኮንጎ ሀገር ወዳድ መንግስቶች ሲመሰረቱ ወይም መሪዎች ሲሰየሙ በእነሱ ላይ መፈንቅለ መንግስትን በማሴርና በመገልበጥ ቡችሎቻቸውን ለስልጣን ያበቁበት ነው። ጊዜ ሲቀየርና ውግዘት ሲበዛ ተወት አድርገውት በመቆየቱ መፈንቅለ መንግስት የጠፋ ያበቃለት የመሰላቸው ብዙዎች ነበሩ። ነገር ግን ዘንድሮ በምዕራብ አፍሪካ፣ በሚያንማር፣ በርማ ወዘተ መፈንቅሎች ፈልተው እነ ኮሎኔል ፈንቅል ተገንዘው እንዳልተቀበሩ አትዘንጉ እያለን ነው በጨባጭ ሁኔታ። ወታደራዊ አስተዳደር የዲሞክራሲያዊ ለመሆኑ ደርግ ብቻ ማለት የለብንም። በቺሊ፣ በሱዳን፣ በሶማሊያ፣ ኢራቅና ሶሪያ ወዘተ ያየነው ነው። ፈላጭ ቆራጭነትን ያሳፍናል፣ ከፋሽዝም ጋር ይታከካል። የሱዳንን የሽግግር ሂደት ያበላሹትና አገሪቷን ቀውስ የከተቷት የመፈንቅል አድራጊው በሺር መኮንኖች ናቸው። በግብጽም አልሲሲ መፈንቅል አድርጎ የህዝብን አብዮት መጥቷል። በኢትዮጵያ እነ መንግስቱ ገርማ ሜንዋይ በአጼው ላይ መፈንቅል በታህሳስ 1953 ሲሞክሩ አሜሪካ ጣልቃ ገብቶ እንዳከሸፈውም የሚታወስ ነው። የኮንጎ ፓትሪስ ሉሙምባ፣ የጋና ኳሜ ንክሩማ፣ የኢራኑ ሞሳዴቅ ሁሉም የአሜሪካ መፈንቅል ሰለባዎች ናቸው። ከብዙ መፈንቅሎች በስተጀርባ እጃዙር ቀኝ ገዢዎች እጃቸው እንደነበረበትና አሁንም እንዳለበት ከቶም መዘንጋት አይገባም። ፋሽስቱ ደርግ ሳይቀድሙ እየቀደመና ሳይወላውል መኮንኖችን እየጨፈጨፈ በመፈንቅል ከመገልበጥ ድኗል። የወያኔ መኮንኖችም አገዛዙ የራሳቸው ስለነበር ያንድ ድርጅትና ብሔረሰብ ጦርም ስለነበሩ በጥቅም ተገዝተው ወያኔን ሊገለብጡ አልሞከሩም። ለማንኛውም በድርጅቱ ጉምጉምታ ሲመጣ አስቀድሞ ስለሚቀነጥሳቸው ለረባ የአድማ ሙከራ አላበቃቸውም። ይህኛው ኮሎኔል እንኳ የጊዜ ጉዳይ እንጂ ከመፈንቅል የሚድን አይመስልም። እነ ለማ መገርሳን አሜሪካ ተቆጥቶ ቢያሳርፍለትም አሁን ግን መፈንቅል ከሚያደርጉበት አንዱ ራሱ አሜሪካ ሊሆን መቻሉ ይገመታል። መሳቂያ ሊያደርገን ፊልድ ማርሻል ብሎ የሾመው ብርሃኑ ጁላ ቢሆን እንደ ፊልድ ማርሻል ኢዲያሚን አዛዥና አዛዥ ከኔ በላይ ማን ሊሆን ሊል ይችላል ብሎ የራሱን ኦሮሞዎች ይዞ ሊያፈነግጥም ይችላል። ውስጥ ለውስጥ ከወያኔ ጋርም የተጀመረው ድርድር በራሱ ለኮሎኔሉ የማይበጅ ክስተቶችን የያዘ ሊሆን እንደሚችል መገመት አያዳግትም። በነ ዲያቆን እገሌ አማካሪነት ሆነ በነ ሽመልስ አብዲሳ የፖለቲካ አዋቂነት ከድጡ ወደ ማጡ መስመጡ እንጂ በብልሃትና ስልት ከቀውስ የሚወጣበት መንገድ አይታይም። ዳያስፖራ የተባለውን ሰብስቦ በዘለፋ መግረፉም አደብ ገዝቶ ጨምቶ ስንጥቅ ምላሱን ተጠቅሞ በትዕግስት አሞኘን ያሉትን እንኳ ችሎ ሊያጃጅል አለመቻሉን አሳይቶበታል። ወደ ቀቢጸ ተስፋ አሊያም በራሳቸው ትዕቢት ወደ ቅዠት ዓለም የገቡትን እየመሰለ መሆኑን ሕዝብ በስፋት ታዝቦታል። በዚህ ሁኔታ አረብ ሄዶ ቢያቅፍ ብሔራዊ ውይይት ብሎ እርስ በርሱ ጉንጫ አልፋን ትርኢት ቢያቀርብ ሆነ በለመደበት አፈናና ጨፍጨፋ ቢገፋበት ምንም የሚያገኘው ገንቢና አመርቂ ውጤት አይኖርም። ሕዝብ ግን ታሪክን ማየት መመርመር መቻል አለበት። በአፍሪካ ቀውሶች እንዴት ተከሰቱ? ምንስ መፍትሄ ያገኙ? ሕዝብ እንዴትና የት ላይ ተደናግሮ ድሉ ሊሆን የሚችለውን ተቀማ? ማዘናጊያ ርዕሶችና አጀንዳዎች፣ ግድቦች የትኛዎቹስ ናቸው? ቀውስ ሲያይል ለምንድን ነው ኮሎኔሉ ከሀገር ወጥቶ ከሻቢያና ከአረቦች ሲተቃቀፍ እንድናየው የሚያስደርገን? ኢትዮጵያ ኢትዮጵያ ጩኸትን የሚያበዛብን አይን ካላዩበት ግንባር ነው ተብሏል። ጭንቅላትም ማሰብ ካልቻለ ፋሽስቱ ጣሊያን ይለን እንደነበረው ቴስታ ዲጋሊና ይሆናል። የጫጩት ዳንጎል ኮሎኔሉ መሰረታዊ ዓላማው ኢትዮጵያን ማጥፋት መሆኑን በፍጅትም በፖለቲካ እርምጃና ውሳኔም አረጋግጦልናል። ተመስገን ጥሩነህ፣ ደመቀ መኮንን ወዘተ የሚባሉት አገር ህዝብ የሸጡ የወያኔም የኦነግም ጀሌዎች ናቸው። ስርየት ከህዝባዊ ትግልና አንድነት የሚመጣ ብቻ ነው። የፋኖዎችና ህዝባዊ ኃይሎች ጸረ ወያኔ ጸረ ዘረኛ አንድነት መከሰት አለበት እንጂ ሁሉም በከፈሉት ተከፋፍሎ በተራ ተራ ጥቃትን መጠበቅ የለበትም። ከአፋር ህዝብ ጎን መቆም ግዳጅ ነው። ኮሎኔሉ ህዝብን አፈናቅሎ ለተፈናቀሉት እርዳታ ብሎ ገንዘብ ሰብስቦ ለሱና መሰሎቹ መስጠት ደግሞ የከፋ ጅልነት ነው። ማፈሪያ ዳያስፖራ አልማርያምነት ነው። ካንቱ ይህ መወገድ መቆም አለበት። ወያኔ ባባይ ግድብ ግንባታ ሽፋን ህዝብን ዘርፏል። ያሁኖቹም በተገኘው ሁሉ ኢትዮጵያን እየዘረፉ ገንዘቧን ወደ ውጭ እያወጡ ለዘረኛ ቅዳቸው እያፈሰሱ ናቸው። የኑሮ ውድነት ቢወቅጠንና ቢያደቀን ጥፋቱ የነሱ ነው። ጠላት አሜሪካ ደግሞ ለዘረኞቹ ለኦሮሚያ ብዙ ሚሊዮን ታፈሳለች። ለወያኔ ስታደርግ እንደከረመችው። ለመሆኑ እርዳታን ባያገኝ ወያኔ ያንሰራራል? አይናችን ይከፈትና ጠላት ወዳጅ ለይተን ኢትዮጵያን እንታደግ። ታሪካችን፣ ሰንደቅ ዓላማችን፣ ሃይማኖታችን ይከበሩ። አንኖሌ ሐውልት ይፍረስ። በትግላችን ዘረኝነት ይውደም። የመንጋው ጉዞ ምዕራፍ 1 መንጋው በዋቆ ጉቱ ጎዳና አድርጎ ቁልቁለቱን ተያያዘው። ተጠበና በላብ የተጠመቀ ገላዎች ሽታ የፍራትና ጥላቻ ቀረን ያወደው ሆኖ አከባቢው ቀርንቷል። ሞት ለነፍጠኛ ጩኸት ተስተጋባ። መንጋውም አጓራ። የዛሬው ምድብ ሰልጣኝ ፈይሳ ገርባባም ወደ አሰልጣኙ ዶክተር ደምስ ደሬሳ ጠጋ ብሎ ከመንጋው እኩል ሩጫውን ሊያደርግ መጣሩን ቀጠለ። በሩቁ አንድ ሰው ታዋቂው ሯጭ ሁሴን ቦልት በፈጠነ ሲሮጥ ይታያል። ዶክተር ደምስ ጠዋት ጠዋት መሮጥን ከሚኒሶታ ጀምሮ የለመደው ነውና ከመንጋው እኩል መሮጥ አልከበደውም። እንደገና ራሱን በአድናቆት ነቀነቀ። በያያ ጉለሌ በተመሰረተው የሼክ ጃራ ፖለቲካ ትምህርት ቤት ሰልጣኝ ቄሮች በተጨባጭ በየሁለት ሳምንቱ ነፍጠኛ አደንን ጭብጥ ይዙ ዘንድ የሚዘጋጀው የነፍጠኛ አደን ልምምድ ብዙዎቹን እንደረዳ ተገንዝቧል። በትምህርት ቤቱ ስንት ቆየህ ሲል ሞግዚት ይሆንለትን ፈይሳን ጠየቀው። ፈይሳ ትንፋሹ ቁርጥ ቁርጥ ቢልም ጠንክሮ መለሰ። ሥራ ስላለኝ የአራት ወር ኮርስ ውስጥ ነው የገባሁት። እስካሁን ምን ተማርክ? በመጀመሪያው ወር ምንጫና ገጀራን መጠቀም ተምረናል። ስለ ጠመንጃ ተኩስም መለስተኛ ስልጠና ሰጥተውናል። አማራን፣ ትግሬን ከየመን መምጣቱንም ገልጸውልናል። ከዚያስ?
ዋናው የፖለቲካ ተምህርቱ ነው። ነፍጠኛ ያበላሸውን ታሪክ አርመውልናል። ኦቦለንጮ ከመቀየራቸው በፊት የጻፉትን ታሪክ ዶክተር በቀለ ገርባ አርመውና ከዛሬ አገናኝተው ሲያቀርቡልን ዶክተር እስቄል ደግሞ ስለ ወላጆቻችን አመጣጥ የሳምንት ተከታታይ ኮርስ ሰጥተውናል።
ራሱ
ከባህር መውጣታችን በነፍጠኛው ላይ የሰጠን ብልጫ ነው። ራሱ በጣም ነው አይናችንን የከፈተልን።
ስለገዳስ ምን አስተማሯችሁ?
ስለገዳ በሰፊው ያነቆን ፕሮፌሰር ጋቢሳ ሲሆኑ ግሪኮች በስውር ወለጋ ገብተው የገዳ ስርዓትን ቀርተው ወስደው ዴሞክራሲ በሚል የራሳቸው አድርገው ዓለምን እንዳወናበዱ አጋልጦ አስተምሮናል።
ጥሩ ነው ጥሩ ነው
አለ ዶክተር ደምስ። እንደቄ ቻልቱ የታላቁ እስክንድር ገዳን ሊቀዱ የመጡትን ፈላዮች ሁሉ በየኬላው ይዛ እስክንድር ይህን ወደፊት እንዳይሞክር አስመላ ነበር የለቀቀችለት። ችግሩ ግማሽ አማራ የሆነ መሪ መጣና ጥበቃው ሲዝረከረክ የግሪክ ሰላዮች ገብተው ገዳን መነጠፉንና በዓለም የመጀመሪያዎቹ ዴሞክራት ሆነን ብለው እነሱ ተመሰገኑበት
አለ ዶክተር ደምስ።
አማራውም ውጮቹም ብዙ ቅርስ እንደሰረቁን ተነግሮናል
አለ ፈይሳ።
እንዴታ ሲል ዶክተር ደምስ በቁጣ ስሜት መለሰ። ፊንፊኔንም ሰርቀውን አዲስ አበባ ላሉ ኢዜማ የተባለው ሳይቀር ይሄን አምኗል። ነፍጠኞች ዴሞክራሲ ዴሞክራሲ ሲሉ ዛሬም ገዳ ገዳ ማለትን አልቻሉም። ፊደል፣ ሳይንስ፣ ቁጥር፣ ቡዴና፣ አፈርሳታ ወዘተ ሁሉም የኦሮሞ ግኝት ነበር። ወጣቱ ይሄን አውቆ ነጣቂዎች ላይ መነሳት አለበት። ይሄው ዛሬ አማርኛን እያጫጫን ቋንቋችንን እያፋፋን ነው። ይህ የሚሮጥ ነፍጠኛ ወደ መራራ መንገድ እንዳይታጠፍ ቢያገዱት ጥሩ ነበር። ፈይሳም በደቀ መዝሙርነት እምነት የትም ቢገባ አያመልጠንም ሲል ተናገረ። ዶክተር ደምስም ሳቅ እያለ አይ ጎዳናው ብዙም አይወስድምና ሩጫውና ልምምዱ ሳይስፋፋ ወዳይኑ እንዳይቋረጥ ብዬ ነው አለው። ዶክተሩ እንደፈራው ሳይሆን ሯጩ ወደ ቀኝ ወደ አራርሳ ጎዳና ታጥፎ ሸመጠጠ። የብሔረተኝነት ቆሳካላዊ ይዘት በሚል ዶክተር ዲማ የሰጡን ትምህርት ግን ከበደን ሲል ፈይሳ አማረረ። ምን ነው እንደ ለመደው ፉት እያለ ደክሞት እየመጣ ነው? ፈይሳ በዚህ ቢስማማም አለቃ የሚባሉትን በሱ ደረጃ ማማት መተቸት የሚያዋጣ አልመሰለውምና አይ ይህ ቁሳካል የሚባለውን በደርግ ጊዜም አልተማርኩትም ነበር ብሎ ሸርተት አለ። ቁሳካልና ዲያሌክቲክስን ካልጨበጣችሁማ የኦሮሞ የበላይነትን ለመረዳት ያዳግታችኋል አለ ዶክተር ደምስ። ጽንሰ ሐሳቡ ውስብስብ ነው። ከካርል ማርክስና ሌኒን በፊት የነበረ ነው። አለቃችን በመደመር መጽሐፍ ጨረፍ አድርጎታል፣ ግን አላስፋፋውም። መደመር የተባለው በተወሰነ ደረጃ ይህን ጽንሰ ሐሳብ ሊያንጸባርቅ ቢጠርም የብልጽግና ወንጌል ሃይማኖታዊ ተጽዕኖ ውስብስብ አድርጎታል። ብዙ ምርምርና ጥናት ያሻዋል፣ ግን ቁልፍ ሐሳብ ነው። አንዳንዶች ኮሚኒስት አስተሳሰብ ነው ሲሉ አስፈራርተውናል። ስለነዚህ ለደህንነት ኃላፊዎች እንደነገርክ ተስፋ አለኝ። በመስማማት ፈይሳ ራሱን ነቀነቀ። ረፍት የለሽ ሩጫ በጣም አዳክሞታል። ደቦ እንደምታውቅ ተስፋ አለኝ አለ ዶክተር ደምስ። እሱ እኮ ነው ኮሚኒዝም የኛ ወላጆች ድሮ የደረሱበት። ደቦ ማለትም ትብብር፣ ጋራነት፣ አብሮነት፣ ተካፍሎ መብላት፣ ጠላት ላይ መጽናት፣ አለመለስለስ፣ አለመደባለቅ። ገዳ እኮ ቁልጭ አድርጎ ያስተምረናል። ሯጩ ሰው ወደ ቄስ ጉዲና ጎዳና ታጠፈና ላጣለ። ቢሆንም መንጋው እየደረሰበት መምሰሉ አልቀረም። የሚካሄደው ፍጅትና ጥቃት አንደምታው ምንድን ነው ሲል ፈይሳ ጠየቀ። መንጋው ሰልፍ ጊዜ አሰልጣኙም መምህሩን ሁሉን መጠየቅ ይፈቅዳል ተብሏልና አምኖታል። ክፉ ጥያቄ አቅራቢዎች ግን በመምህሮቹ እየተጋለጡ ደብዛቸው መጥፋቱን ብዙዎች ገና አልሰሙም። በቅድሚያ አለ ዶክተር ደምስ፣ ፍጅት የደረሰው በኦሮሞ ላይ ነው የሚለውን መስመር መግፋት ዋና ነው። ጅል ነፍጠኞችም ይህን እያስተጋቡ ናቸው። ዋናው እቅድ አማራን መፍጀት ከከተሞች ማባረር ከሌሎች ማናከስ ነው ይሄን መናገርና መግለጽ አያስፈልግም ነበር ግን እኛም ዘንድ ማህይም በርክቷልና ያሽመልስ የሚባል ወደል በይፋ ለአማሮቹም ነገራቸው ጮሌው አለቃችን ግን ይሄን ሊክድና ሊያፈረሳ ሊያደናገር ሰፊን ከሰቃሴ ጀምሯል ኢትዮጵያ ኢትዮጵያ ያለ ያስቸገረውን ክርስቲያን ጉራጌም እየቀጣ ነው መሆኑን በእኔ ጣላት ማን ነው የቅርብ ጊዜ ወዳጅስ የበጻፍኩት መማሪያ ሳትማሩት አልቀራችሁም መንጋው ሜንጫውን ይዞ ሲተም ደግሞ አማራውን ብርክ ያስይዘዋል ብትንትን ያደርገዋል በዘዴ የጠረነፍናቸው አማራ መሮችም ትግል በሰላም በምርጫ ካርድ ብቻ ብለው አማራውን አዘናግተውልናል ሰባዊ መብት ተጠሰቱ ዓለምን ጉድ ያሰኘ እን ዓለማየሁን ተውና አልበሉኝ ባዮች ጉዶችም አንድም የሰባዊ መብት ረገጣ የለም ብለው እየተከራከሩልናቸው ምን ያህል እየተከፈሉ ይሆን ብዬ እኔም መገረም ያልቀረም ያለቃችን መደመርና የብልጽግና ወንጌል ስራቸውን እየሰሩ ናቸው በትግስትና በስልት አማራውን እናደባየዋለን የፍጅቱ ግብና ይዘት የብቻ ነው አለ በዚህ አንጻር አማራ ልዩ ኃይልን ለማምከን የተወሰደው እርምጃ በርግጥም የሚደነቅ ነው ሲል ፈይሳ አይኑን እያቁለጨለጨ ተናገረ አይገርምህም አለ ዶክተር ደምስ ምንም የመገረም ፊት ሳያሳይ በአፍንጫችን ስር አማራን ሊያደራጅ ጀነራሉ ሲነሳ ባጭር ቀጨ ነው የወልቃይት ጠበቃ ነኝ ሲል የተደመጠው ኮሎኔል ሳይቀር እንዲያወግዘው አደረግ መጋዦቻችንም ህግ መከበር አለበት ሲሉ ባረቁ ትልቁ ስልታችን ነፍጠኛውን በራሱ ማስጠቃት መቻላችን ነው አንዳንድ ያልተማሩ መሪዎቻችን ለምን አማራ ሴት ያገባሉ ብለው በስጭት ያሰማሉ የአገሩን ሳር በአገሩ በሬን ግን አልተረዱም አንድም የረቀቀ ማደናገሪያም ነው ጠይቅ ይመለስልሃል ብሏል መጽሐፈ ቁልቁል አጼው በቁቢ ይተርጎም ሲባል እምቢ ማለታቸው ታሪክ ነው አማራውን ማኮላሸት ዋና መርሃ ግብራችን ነው ገባ ፈይሳ ብዙ ጥያቄ ቢኖረውም ዝም አይነቅ ዝም ያዋጣል በሚል ገብቶኛል ሲል በፍጥነት መለሰ ጽንፈኞቹ አንድነት ታሪክ የለንም ቢሉም ሁሉንም ህዝብ አንድ የሚያደርገው ሀቅ ግን ፈሪ ለእናቱ የሚለው የጋራ እምነታቸው መሆኑ ነው በአገሪቱ በሞላ ብሔር ሳይለይ ብርሃት ሰፍኗል አድርባይነት እንደ ውሃና መብራት ለሰኮንድም ሳይጠፋ ነግሷል ባህር ሳለን ከባህር ኤሊና አዞ ጋር ወዳጅ ሆነን ቆይተናልና ሁሉንም እንዳመጣጡ ብለ አስተናጋጅ ነን ባዮቹ ጽንፈኞች ከወዲሁ የድል ባለቤት ነን እያሉ መሆኑን ሁሉም ታዝቧል መንጋው የሚያሳድደው ሰው መጥቆ ወደ አቤቤ መንገድ እጥፋልና ሁሴን ቦልትን በሚያስነቅ ፍጥነት መንጋውን ወደ ኋላ ጥሎ ፈረጠጠ ሳያስ ከደረሰ ወደ ኢብሳ ጎታማ ጎዳና ሊገባ እንደሚችል ሁሉ ያውቃል የኢብሳ ጎዳና ደግሞ ሁሉም ስምና አቅጣጫ ጥቆማ በጣሊያንኛ ስለተጻፈ አቅጣጫ መያዝና መከተል ከባድ መሆኑን ሁሉም ያውቃሉ ዶክተር ደምስ ወጣቱ ፈይሳ ሲያለፈልግ አየ ሰማና አይዞህ ፈተናውን ከጠና ካልፈዋለህ አለው መሮጥ ማሳደድ ካልቻልክ ግን ብቁ የመንጋ ባል አትባልም ብዙዎች ለምለም መንጋ መሆን በቀላሉ መደንቆር ብቻ የሚጠይቅ ይመስላቸዋል ይሳሳታሉ መንጋነት ሩጫ ይጠይቃል ድካም ምንጫን ከህፃን አንገት ማገናኘት ቀላል አይደለም መንጋነት ብቃት ይጠይቃል ብቃት አልባ መሆን አይቻልም ስለዚህ ይህን ሩጫችንን መወጣት መቻል አለብህ ችሎታ ያላቸው ሯጮች ሁሉ የእኛ ልጆች መሆናቸው አጋጣሚ አይደለም መንጋ ከተራ ሰው የተለየ ነው ህሊና በሚል አይተበትብም ደሞ ገና ሳይፈስ የማሽተት ችሎታ አለው መንጋ የሚሰደደው ሰው ፍጥነት በመጨመሩና ወደ ሞቲ ጎዳና ሊገባ በመቃረቡ ሁለቱም በስጋት ዝም አሉ የሞቲ ጎዳና ታሪክ ብዙና ውስብስብ ነው ምዕራፍ 2 ፈይሳ ድክም ድክምክም ብሎታል ማረፍ ይቻላል ብሎ እንዳይጠይቅ ክሮነት ተስበደ እንዳይባል ፈራ ቁርጫሙ ይቀሩ አለቃ በመንጋሩጫ መስተካክሎ ያውቃል በሚል በሆዱ አሽሟጠጠ በሞቲ ጎዳና ባሉ መሸታ ቤቶች ያልጠነበዘ የቄሮም የመንጋም መሪ እንደሌለ ሁሉ ያውቃል ይህን የኃጢአት ሰፈር ደርግ ሪዮቱን አክሮ የካፒታሊዝም ጎተራ በሚል ቢያፈርሰውም ወያኔ ግን አሻሽሎ እንደገና ገንብቶት አዲስ አበባ ብርቅ የሆነባቸው ገገማ ወያኔዎች ቀን ማታ የሚጠናበዙበትና የሚዳሩበት ሆኖ 27 ዓመት ቆይቷል ጠቅላይ ሚኒስትር ተብየው ኮሎኔል ራሱ ደብሪቱ መጥባል ደንደን ያለች ያጋሮን ሴት ወሽሞ መሆኑን በማወቋ ሚስቱ ፓስተሮች ጋር ከሳው እነሱ እንዳናገሩት እንደተፈጠጡም ይነገራል ገሊነኝ ያለ ቄሮ ወይም ወደል ዘረኛ ሞቲ ጎዳናን አላውቀም ሊል አይጠበቅም ታከለውማ ስንቱም ቤት ሲያፈርስ በሞቲ ጎዳና አንዲትም ቤት ንክችም አላደረገ ተብሎ መታማቱ ይታወቃል ሯጩ ሰውዬ ሞቲን ትቶ አሳዘነው ባይሳን ጎዳና ይዞ ፈረጠጠ መጽሐፈ ቄሮን ከልሰሃል ሲል ዶክተር ደምስ ጠየቀ በሚገባ እንጂ ሲል ፈይሳ በኩራት መለሰ 15ኛውን ምዕራፍ እስቲ ውረድልኝ አለ ዶክተር ደምስ ፈይሳ በልቡ እፎ ያለ ረጅም ምዕራፍ አይደለምና ደስ አለው በድሮ ጊዜ ዶክተር ሰናይ ልቄ የተባለ ተማሪዎቹን እስቲ ከማኦ መጽሐፍ ገጽ 150 ድገምልኝ ብሎ ያስጨንቅ ነበር የተባለው ትዝ አለው መጽሐፈ ቄሮ ምዕራፍ 15 ብሎ ጀመረ ስድስት ራስ ያለው እሳት የሚተፋ ድራጎን ከወደ ምዕራብና ሰሜን ብቅ አለ ከባህር የወጡት ፍጥሮች ሁሉ ጉዳሉ እሳቱን ሲያዩም ራዱ ልጆቻችንን ሊያነድብን ነው ብለው ሰጉ አውሬው ግን ማንንም አልተተናኮሰም ነበር ሲኦል መሬት ወርዶ ሊውጠን ነው ሊሉ ሰጉ ከባህር የወጡት አለቃ ሆኖ የተሰየመ ጋቢሳ የሚባል ፍጡር ነበር ልጆቼ ሆይ አለ ይህ ድራጎን ዛሬ ባይሆን ነገ ካልሆነ ተነገ ወዲያ አድብቶ ይበላናልና ከወዲሁ የመኝታውን ጊዜ አውቀን ጠብቀን በተኛበት መግደል አለብን አላቸው ከባህር የወጡትም ሳይነካን በሚል አጉረመረሙ 77 መናፍስት የሰፈኑበት ጋቢሳም ተቆጣና ከወደ ጉያው መጽሐፍ አወጣ ይህን መጽሐፍ ከሱ ውጭ ማንም ሊከፍት የሚችል አልነበረም በሬቻ ደማቅ ቀለም አባገዳ ቢልሱማ የሚል ተጽፎበት ነበር ልክ መጽሐፉን ሲከፍተው ሰማየ ሰማያት ተከፈተና ዶፍ በመሬት ላይ ወረደ መጠለያ ሳታዘጋጅ ዶፍን አትድፈር ዋና ካልቻልክ ገስካሽ ወንዝን ለማለፍ አትዳፈር ቢልሱማ የገዳ ልጆችና የባህር ፍጥሮች ዕጣ ነው አራዊትን ቀጥቅጦ መግዛት የባህር ውልዶች ግዴታም ነው አንተው ገርለህ አንተው ሙሾ ስትደረድር ብልህ ትባላለህ እሷው ሞታ እሷው መርዶ ስትጠራ የገዳ ወይዘሮ ይፍቲ ኦሮሞ ሁሉን ታስንቃለች ብራቮ አለ ዶክተር ደምስ ተደስቶ ሚስጥሮ ግን ገብቶሃል አንዳንዱ ከባድ ነው አለ ፈይሳ ቀስ በቀስ ነው የሚገለጥላችሁ ብለውናል አስተማሪዎቹ ትክክል አለ ዶክተር ደምስ ህዝብ ከባህር ሲወጣ ሰላማዊና ሩሩ ነበር ክፋት ያስተማሩት በዚህ በደራጎንና በክፋት የሚመሰሉት አማራዎችና ነፍጠኞች ናቸው ጋቢሳ የወቅቱ ቄሮ ነው ማለትም ይቻላል ድንቅነሽ ነው ሉሲ የሚሏት ገና ሳትፈጠር በመድራችን የፈነጨበት ሽመልስ ነበር ነፍጠኞች ከነልጆቹ ጨፍጭፈው አጠፉት ዘመዶቹ ወደ ማደጋስካር ወደ እስያና ህንድም ተሰደዱ ሚስጥሩ ብዙ ነው ጃሌ ፈይሳ ፈይሳም መምህሩ ጓድ ስላለው በፊቱ ላይ እርካታና ሳየ መንጋው ቢፋጠንም ሯጩን ሊይዘው አልቻለም። የቄሮ ተወዳጅ ዘፈን ከፊት ተጀምሮ ወደ ኋላ መስተጋባት ጀመረ። ነንጫ ጅርታ
ጅራ፣
ነፍጠኛ ጅርታ
ጅራ፣
ወኔ ጅርታ እንጅሩ፣ ሐሬ ጅርታ
ጅራ።
ለዛሬ በቃል ግፋ ግፋ፣ አጫሉ አጫሉ ጆሌ ሁንዴሳ። ዶክተር ደምሴ በደስታ ማልቀስ ጀመረ። ፈይሳም ግራ የተጋባ ስለመሰለው ዘመን ጠብቆ የሚመጣ ደስታ ያስለቅሳል አለ። አንድ የሚሮጥ ሰው መያዝ ያቃተን የምን ደስታና ድንፋታ ሊል የቃጣው ፈይሳ ውዴና በጤና በሚል ዝምታን መረጠ። ቁም ነገሩ ሲል ቀጠለ ዶክተር ደምሴ ስሜቱን ተቆጣጥሮ፣ ቁም ነገሩ ግባችንን አለመሳት ነው። ጨፍጭፈን ፈጅተን አማራውን ከመሬታችን በራሱ እንዲሰደድ እናደርገዋለን፣ ወይም በምንፈልገው መንገድ ተቀጥቅጦ በጫማችን ስር ወድቆ ይኖራል። ሌላ ምስጢር የለውም። ግባችን ቢያለቅስ ቢለምን አንለቀውም። ሳይኮሎጂውን ደግሞ በልተነዋል። አባይ ማዶ ሽመልስን ጠርቶ ካባ የሚያለብሰው እኮ ወዶ አይደለም። እንኳን ገደልከን አዋረድከን ብሎ ሰው ጠላቱን ይሸልማል። ለነገሩ በአሁኑ ጊዜ ነፍጠኛ ስንለው የነበረው ያለ አይመስልም። ደርግም ወያኔም ሰልበውት ማፈሪያ ሆኖ ልንጫወትበት ቀሎናል። ፈይሳ ያሰበ መሰለና፣ አለቆቻችን እናንተ እኮ የብልህ ብልህ ሆናችሁባቸው ሲል አዳነቀ። እውነት እውነት እልሃለሁ ጃሌ ሲል ዶክተሩ ተጀንኖ ቀጠለ። ዋቀዮ ገና ከመጀመሪያው ፍጥረትን ሲያመጣ ያኔ ያማከረው ኃይል ቢኖር አባገዳን ነው። እነሱም በኦሮሚያ ብቻ በሚበቅለው ዋርካ ስር ተሰብስበው የፈጠርከው መልካም ነው አሉት። ነፍጠኛ በጻፈው ኦሪት ዘፍጥረት ግን አንድም የኦሮሞ ስም አታገኝም። ዋርካው እስከ ዛሬ መለያችን፣ ባንዲራችን ነው። በሬቻ ቅቤ የምንቀባው ጥቅሙን፣ ሚናውን፣ ውለታውን አውቀን ነው። የጥንቶቹ ግን ቀስ በቀስ ተደናግረው ለነፍጠኛ ሰለባ ሆኑ። መሬታችንና ማንነታችን ነፍጠኛ ዘምቶብን ቀማን፣ መብታችን ተረገጠ። ዛሬ ይኸው አስመልሰናልና ምንም ምህረት ሊኖረን አይገባም። ይህ የምናሯሩጠው ሰው የሚያመልጠን መሆን የለበትም። ከደከም ይጠናከሩብናል። መንጋው የሚያሳድደው ሰው ቀነኒሳን ባስናቀ ፍጥነት መሮጡን ቀጠለ። ዶክተር ደምስም ምንም ድካም ሳያሳይ መሮጡን ተያያዘው። የነፍስ ጉዳይ ሆኖበት ፈይሳም ማለቅለቁን አቋርጦ አልቆመም።